ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥቅምት 23 ቀን 2015 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ጥቅምት 23 ቀን 1065 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለሰላም ዲሞክራሲያ የሽግግር ሂደትን አስመልክቶ አውጥቶት የነበረውን ጽሑፍ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
የትግራይ ህዝብ የህወሓት ሰላዮችና ጆሮ ጠቢዎች ላይ እርምጃ እየወሰደ መሆኑ ተሰማ። ህዝቡ ከተቀረው ኢትዮጵያዊ እህት ወንድሙ ጋር በፍቅርና በመቻቻል ለመኖር የግፈኞችን ስርዓተ ቀብር እያፋጠነ ነው። ትግራይ ለ50 ዓመታት እንደ መርገም ተጭኖት የኖረው የወያኔ አመለካከትና አገዛዝ ያንገሸገሸ ይመስላል። የሰሞኑ ጉንጉንታዎችም ይህንን ይጠቁማሉ። አመጣን የወለድናቸው ለፍተን ያሳደግናቸው ልጆች በየጊዜው ለጦርነት በሚጋመዱ በመጮት የሚንደላቀቁት ጥቂቶች ናቸው። ለልማት የሚውሉ ክንዶቻችን ነፍጥ ተሸክመው ወንድሞቻችንን ሲገድሉ ኖሩ። በዙሪያችን ከሚገኙ ሀገራትና ከጎረቤት ህዝቦች ጋር የነበረን መልካም ግንኙነት እየሻከረ በክፉ አይን በመታየት ቁርሾ በዛ የሚሉት በርካታ የትግራይ ክፍለ ሀገር ነዋሪዎቹ ለዚህ ሁሉ የደረጋቸው ግፈኛው ወያኔ መሆኑን በየጓዳቸው የሚነሱትና የሚብሰለሰሉት ጉዳይ ሆኗል። ሰሞኑን ሰላም እንዲወርድ ካደረባቸው ልባዊ መሻት በላይ ለአመታት የተጫናቸው ጥቂት ያደው አካባቢ ቁማርተኞች በበላይነት የሚዘውሩት የወያኔ አገዛዝ እንዲያከተም ጸሎትና ምህላ መያዛቸውም እየተነገረ ነው። አብዛኛው የትግራይ ህዝብ ሰቆቃ ይበቃ ዘንድ በድርድር ስም ወደ ደቡብ አፍሪካ ያቀኑት አመራሮች በዚያው እንዲቀሩ በአካባቢው መሽገው ዜጎች እንደ መያዣ የሚጠቀሙትን ብለው እንዲጠፉ እንዲጠፉለት ከልቡ እየተመኘ ነው። በየአካባቢው የሚደረጉትን የተቃውሞ እንቅስቃሴዎችንም እያጠናከረ ቀጥሏል። ይህም የአሸባሪውን ቡድን አመራሮች ልብ በፍርሃት እያራደ እንደሚገኝም ለማወቅ ተችሏል። በተለይም በመቀሌ ዙሪያ በሚትገኘው ኩያ፣ በእንደርታ፣ በተምቢን፣ ወጅራት፣ ሽሬ እንዳስላሴና በሌሎችም አካባቢዎች ማሪዎቹ ያሸባሪውን ወያኔ ተላላኪዎችና ጆሮ ጠቢዎች እየለዩ እርምጃ መውሰድ መጀመራቸው ለመሸሸግ የሚሞክሩትን እያጋለጡ ማስረከባቸው ትግራይ በጠበንጃ ፈሙዝ ተገዶ መተዳደሩ እንዳስመረረው ይመሰክራል። በኦሮሞ አካባቢ የሚንቀሳቀሰውና በአገዛዙ ድጋፍ የሚደረግለት አሸባሪው ኦነግ ምዕራብ ወለጋ ላይ ጥቃት እንደከፈተ ታውቋል። በኦሮሞ አካባቢ ምዕራብ ወለጋ ዞን ስር ያሉ በርካታ ወረዳዎች በኦነግ ቁጥጥር ስር መዋላቸውን የተናገሩት ምንጮቻችን ቤጊ፣ ቁንደላ፣ መንዲ፣ ማንና ሲቡ፣ ቂልጡ ካራና ሌሎችም ወረዳዎች በታጣቂው ቁጥጥር ስር መግባታቸው ተነግሯል። ከዚህ በተጨማሪም በእነዚህ ወረዳዎችና ከተሞች ውስጥ ከፍተኛ ውድመት እየደረሰ መሆኑንና ዘርን መሰረት ያደረገ ጥቃት እየተፈጸመባቸው እንደሆነ የችግሩ ሰለባዎች ተናግረዋል። በዚህም ምክንያት የበርካታ ሰዎች ህይወት መጥፋቱን ያካዩ ነዋሪዎች ገልጸዋል። እንደሚታወቀው ያሸባሪው የኦነግ ቡድን ባለፈው አመት ጊዳሚ ወረዳን ተቆጣጥሮ በነበረ ሰዓት ዘረን መሰረት በማድረግ 189 ሰዎችን በጅምላ መጨፍጨፉ ይታወሳል። ከዚህ በተጨማሪም ጎሊሶ፣ ጋዋ፣ ቃንቃ፣ ሲቡ፣ ስሬ፣ ኮሮ፣ ጉርዱ፣ ቶሌና መሻራ በርካታ ንጹሃን ላይ ማንነት ተኮር ጥቃት ሲፈጽም በአገዛዙ በኩል የተነገረ አንዳችም ቃል ከመኖሩ አልፍ ካለመኖሩም አልፎ ለዚህ ማፊያ አሸባሪ ቡድን የሚሆን የፋይናንስና የተጥቅ እንዲሁም የስንቅና የሞራል ድጋፍ እየተደረገለት እንደሚገኝም ታውቋል። አሁንም ይህ የአሸባሪ ቡድን ኃይሉን በማጠናከር አካባቢው ላይ አሰቃቂ የሆነ ጥቃት እየፈጸመ በመሆኑ ኢትዮጵያዊ የሆነ ሁሉ በአስቸኳይ ይድረስልን ሲሉ ከቦታው ያሉ ነዋሪዎቹ ጥሪ አድርገዋል። ከዚሁ ከኦሮሞ አካባቢ የኦነግ እኩይ ዓላማ ሳንወጣ በኦሮሞ በነጻነት እየተንቀሳቀሰ በንጹሃን ላይ ጥቃት በመሰንዘር የሚታወቀው የኦህዴድ ኃይል ኦነግ የነቀምትን መንገድ ሙሉ በሙሉ መዝጋቱ ተነገረ። አሸባሪ ኦነግ ከነቀምት ኪዳ ጀምሮ እስከ ጊምቢ ነጆ መንዲ ያለውን አውራ ጎዳና መንገድ ከዛሬ ጠዋት 12 ሰዓት ጀምሮ ሙሉ በሙሉ መዝጋቱን ከቦታው ያገኘነው መረጃ ያመለክታል። ከዚህ በተጨማሪም ቄልጡ ካራ ነጆ መንዲ ከተሞችን ደግሞ መቆጣጠሩንም አክለዋል። በዚህም ምክንያት በዚህ መስመር ምንም አይነት እንቅስቃሴ እንደሌለ ተነግሯል። ይሁን እንጂ ጉዳዩን አስመልክቶ አገዛዙ አካባቢው ላይ እስካሁን ባለው ነገር የሰጠው ምላሽ የለም ሲሉ ነዋሪዎቹ በመሬት ገልጸዋል። በአጠቃላይ ግን አሸባሪው ቡድን መንገዱን በመዝጋቱ ተከትሎ ነዋሪዎች ለከፍተኛ እንግልት መዳረጋቸውን አንስተው የሚመለከተው አካል ለጉዳዩ ትኩረት እንዲሰጠውና መፍትሄ እንዲያበጅለትም ጠይቀዋል። ከዚሁ ሳንወጣ በኦሮሞ አካባቢ በደገም ወረዳ ጉርጅ የአርሶ አደሩን ሰብል በማሰው ገና ሳይሰበስብ ኦነግ በእሳት በማቃጠል አርሶ አደሮችን በከባድ መሳሪያ እየደበደበ ይገኛል። ችግሩ ወደ ቦነያ፣ ቆለኛ፣ ኢየሱስ እንጓልና ሌሎች አካባቢዎች ከመስፋፋቱ በፊት ህዝቡ ራሱን የሚከላከልበትን መንገድ እንዲያመቻች ያስፈልገዋል ሲል ማሳሰቢያ ተሰጥቷል። ይህ አካባቢ ከዚህ በፊት ችግር ደርሶበት እንደነበር የተለያዩ ሚዲያዎች ዘግበው የነበረ ሲሆን ችግሩ ረገብ ቢልም በድጋሚ በዛሬው ዕለት የአርሶ አደሩ ሰብል በሳት ሲነድ ግን ምንም አይነት የሚዲያ አካል ወደዚህ አካባቢ ዝር እንዳላለ ትዝብታቸውን ገልጸዋል። የኦዴድ የግንጠላ ቡድን ሸዋ ምንጃር ሸንኮራ ወረዳ አውራ ጎዳና ከተማን ወደ ኦሮሞ አካባቢ ለመካለል ከባዕዲን ጋር ብርቱ ውይይት እያደረገ መሆኑን ምንጮች ጠቁመዋል። ወጣቶቹ በበኩላቸው ወልቃይትና ራያን ከፍተኛ በሆነ የህይወት መስዋዕትነት የመለስ ነው ምንጃር ሸንኮራ ወረዳ አውራ ጎዳናን ለኦሮሞ አሳልፈን ለመስጠት አይደለም ብለዋል። ባዕዲን በኢህአዴግ የስልጣን ዘመን የፈጸመውን ስህተት በብልጽግና ዘመን በጉልህ እየደገመ ይገኛል። ህዝባዊ ኃይሉ ያለፈውን ስህተት በሺዎች የሚቆጠሩ የህይወት መስዋዕትነት አስከፍሎናል። አሁን ሌላ ስህተት መስራት አያስፈልግም ብለዋል። ከእጃችን የወጡት መተከልና ደራን እናስመልሳለን እያልን በእጃችን የሚገኘውን እንዴት አሳልፈን እንሰጣለን ሲሉም ጠቁመዋል። በአውራ ጎዳና ጉዳይ የአማራ ህዝብ በሙሉ አይደራደርም። ዛሬ አውራ ጎዳናን የጠየቀ ነገ ደብረ ብርሃን፣ ኮምቦልቻና ደሴን መጠየቁ አይቀርም። ተረኛው የኦህዴድ የግንጥላ ቡድን በቃ ሊባል ይገባል። እንዲህ አይነት አይን የዋጣ አካሄድ ለሁሉም አይጠቅምም የሚል ጠቅለል ያለ መልእክት ተላልፈዋል። አሸባሪው የወያኔ ታጣቂ ቡድን ከ40 በላይ በሚሆኑ የምዕራብ ጠለምት የአማራ ተወላጆች አሰቃቂ ዘግናይ ግፍ መፈጸሙ ተገለጸ። በሰሜን ጎንደር ዞን በምዕራብ ጠለምት በማይጠብሬ በአደርቃይ አካባቢ እንዲሁም በአደርቃይ ከተማ ከሐምሌ 5 2013 ዓ.ም ጀምሮ ከ14 ወራት በላይ ወራሪው ቡድን በቆየባቸው አካባቢዎች ዘግናኝ የሆነ ሰብአዊ ቁሳዊ የንብረት ውድመት አድርሷል። ቦራሪው የህዋ ታጣቂ ቡድን ዘግናይ ግፍ ከተፈጸመባቸው መካከል በማይጠብሪ አካባቢ ነዋሪ ትውልዳቸው አማራ ሲሆን ወገኖቻቸው አንዋጋም በማለት በተሸሸጉበት ነበር ጥቃት የደረሰባቸው። ነገር ግን በጎረቤቶቻቸው አካባቢ መረጃ አስቀምጠው አፍነው ይዘው እንደገደሉትም ተነግሯል። አማራናቹ በማለት በገመድ አስረው አንድ ቀን ሙሉ ፀሐይ ላይ እንደጣሏቸው መሳሪያ አምጡ እያሉ እንደጨፈጨፋቸውም ተገልጿል። ሌላኛው ግፍ የደረሰበት የምዕራብ ጠለምት ወረዳ የሰራኮ ነዋሪዎች በወቅታዊ ችግር ትምህርት አቋርጠው ቤተሰብ እያገዙ ባለበት ሰዓት ለምን አትታገሉም? የወያኔን ንብረት ወስዳቸዋል በማለት እጅና እግራቸውን አስረው በቢላዋ ጎናቸውን እየወጉ በሰደፍ እየቀጠቀጡ ፀሐይ ላይ እንደጣሏቸውና በመጨረሻም እንደሞቱ ተነግሯል። ባንዳ ሽፍታ መረጃነ በማለት ተራ በተራ እየደበደቡ አሰቃይተው በገለው በጅምላ ቀብረዋቸዋል። ልጆቻቸው ጉዳት የደረሰባቸው የምዕራብ ጠለምት ወረዳ የማይጠብሬ ዙሪያ ነዋሪ ሁለት ልጆቻቸውን ጨምሮ ከ40 በላይ የሚሆኑ የምዕራብ ጠለምት ነዋሪ የአማራ ተወላጆች የአካል ጉዳት እንደደረሰባቸውም ተገልጿል። ይህ በአገዛዙና በወያኔ የቁማር ጦርነት ከሁለቱም ወገን ሞጋች ለማሳጣትና ይህንን ወጣቱን ምሁሩን ክፍልና ታግሎ አገር ነጻ ሊያወጣና ትውልድ ሊያስቀጥል የሚችለውን አፍላ አምራች ወጣት ለማስጨረስ የታለመው ጦርነት ለበርካቶች ህልፈተ ህይወት ምክንያት ሆኗል። በደረሰባቸው የአካል ጉዳት የህክምና ድጋፍ እንዲደረግላቸው ቢጠይቁም እንኳን ምንም አይነት ምላሽ አልተሰጣቸውም። ይልቁንም ይህን አይነት ዘግናኝ ግፍ እንደተፈጸመባቸው ለማንም እንዳይናገሩ በአካባቢ ቅጥረኛ ካድሬዎች ዛቻ እየደረሰባቸው ይገኛል። በዚህ ዘግናኝ ሰቆቃ ሰዓት ህዝባዊ ኃይሉ ደርሶ ነጻ ቢያወጣቸውም እንኳን ለበርካታ ካድሬዎች ግን የራስ ምታት ሆኖባቸዋል። በመጨረሻም ይህ ነፍሰ በላ አሸባሪ ቡድን ዳግም ከተከዜ እንዳይሻገር ራሳቸውን አደራጅተው እንደሚታገሉም ጠቁመዋል። አማራን አንድ የሚያደርጉ አማራነትን ከፍ የሚያደርጉ መሪዎችን እንፈልጋለን ያሉት ነዋሪዎቹ አማራን የሚበትን አስተሳሰብ ይዘው በአመራርነት የተቀመጡ ኃይሎችም መልቀቅ አለባቸውም ብለዋል። በብሔር ከፋፍለው ሲያባሉን የነበሩት ሰዎች ዛሬ ደግሞ በጎጥ እየከፋፈሉን ነው። የተማረው የአማራ ኃይልም ጥቅምንና የግል ክብርን ማዕከል ከማድረግ መቆጠብ አለበት የሚል ጠቅለል ያለ መልእክት ተላልፏል። ለሰዓቱ የነበረን ዜና ይህንን ይመስል ነበር። ከቀሪ የፍኖተ ዲሞክራሲ ዝግጅቶቻችን ጋር አብራችሁን ቆዩ።
የረቡ ጥቅምት 23 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። የቀባጣሪ አፍ ጠማማ ነው። ብዙ 100 ሺህ ዜጎችን በግፍ ጨርሶ የፈረጠጠውን ኮሎኔል ጸያፍ ታሪክ ሊያድሱ በአዲስ የተሰማሩ የኢትዮጵያ ከይሲሉጆች ሊደብቁት ያልቻሉት ሐቅ አገራችን ለመሰረታዊ ለውጥ የነበራትን ድል ባጭር የቀጨው ድርግ ወይም ወታደራዊው አገዛዝ መሆኑን ነው። ማለትም መንግስቱ ኃይለ ማርያም በወቅቱ በይሃፓ በሚገባ ተብራርቶ ቀርቦ እንደነበረው ጊዜያዊ ህዝባዊ መንግስት ተመስርቶ በነበር የሀገራችን ታሪክ በዲሞክራሲያዊ ቀለም በተጻፈ ነበር። ፋሽስቱ መንግስቱ ያብዮቱን መደናቀፍ በሽዎች ደም አጅቦ መንገዱን ለገንጣዮች ጠርጎላቸው ኢትዮጵያ ለመጣባትና ላላባራው መከራና ስቃይ ዋናና ተቀዳሚ ተጠያቂ ሆኗል። ለወያኔ አገርን አመቻችቶ ያስረከበው ደርግ ነው። መንግስቱ የውጭ ጣልቃ ገብነትን እንቃወማለን ይሉናል፣ ያውም ስም መጥራቱን አጥብቀው ፈርተው። አረመኔው መንግስቱ ኢትዮጵያን ለሶቪየት ህብረት ሽጦ ንጋጠባ ስለ ሉዓላዊነት ሲፎክር ነበር። ወያኔም የሻቢያም የአሜሪካም ያረቡም ሎሌ ሆኖ እየታየ ኢትዮጵያን በየፈርጁ ክዶ ግና አገራዊ ነጻነትን አስከበርኩ ብሎ ሲለፍፍ ተደምጧል። የዛሬው ኮሎኔል የባዕድ ጣልቃ ገብነትን ተቃወምኩ ብሎ በቁማቻን ቀላፉን ሲያሞኝ ደግሞ አንተ ማን ሆነህ ማንስ ላይ ቆመህ ማንን ታማለህ ማለት መገደዳችን አልቀረም። በሚስተር ማክሮና ሲሮ ዘረኛውን ኮሎኔል በራሱ መርጦ ለስልጣን ያበቃው አሜሪካ ነው። ቀደም ሲል ይኸው ኮሎኔል በአሜሪካ ብሔራዊ ደህንነት ተቋም አሜሪካ ድረስ ሄዶ ለሁለት ዓመትም ሰልጥኖ ነበር። በአሜሪካ ግፊትም ከሳውዲና ኢሚሬትስ ጋር ተጣብቆ መሬት ለኤርትራ ለቆና ተስማምቶ በአሜሪካ ድጋፍ በሩዋንዳ፣ ኡጋንዳና ኖርዌይ ተሸልሞ አማካሪዎች ተለግሰውለት ወዘተ ለቦታው የበቃ ነው። ድንቅም ጣልቃ ገብነትን መቃወም ከሱዳንና ግብጽስ ጋር ማን ቀድሞ ተሞዳምዶ ነበር? ታሪካዊ ቦታዎችን ማንስ ለባዕዳን ቸበቸበ? የኢትዮጵያ መሪዎች ነን ባይ የመጡባት አምባገነኖች ሁሉ ለባዕድ የተገዙና ለስልጣን ማጠየቂያቸው የባዕድ ድጋፍ ሆኖ የታየ ነው። የህዝብ ድጋፍ አልነበራቸውም። በዋናው መልክና ይዘት የጊዜያዊ መንግስት ወይም የሽግግር ሂደትን መፍትሄ አምባገነኖች ሲያከሽፉ አወቅን ካሉ ምሁራን ድጋፍን አግኝተዋል። በደርግ ጊዜ መይሶን፣ በወያኔ ጊዜ ራሱና ጭፍሮቹ፣ በኮሎኔል ግራኝ አመታት ራሱ። እኔ ኮሎኔል አሻግሬ ነኝ ብሎ ቀላምዶ እነ ወያኔ የምን ሽግግር ከቻላችሁበት ጉልበት ኑ እንዳሉ የኔ መርህ ተደመሩ ብልጽግና ነው ብሎ ራስን በራሱ አስመርጦ ዘረኛም ባገነንነቱን ህዝብ ላይ ጭኗል። ተቃዋሚ በሉን ባይክልዲናቸውም ድፍረታቸውንም የተሰለቡ ክፍሎች ደግሞ የሽግግርን መርህ እንቡጡን አውጥተው ጥለው የወንጀለኞችና የባንዳዎች የእርስ በርስ ተቃቅፎ ጉዞ አድርገው ወስደው ማለትም ላምባገነንነት መንገድ ከመጥረግ ውጭ ሌላ መፍትሄን እንብኝ ብለው እስከዛሬ ተቀጥላና ማፈሪያ ሆነው አሉ። በዚህም የተነሳ ለረጅም ጊዜ ሽግግር ስንል ጊዜያዊ መንግስት ስንል ብለን ማስረዳትን ማብራራትን ስራችን አድርገን ቆይተናል። የተደናገሩ ቢመስሉም አውቆ የተኛናቸውና ሊታረሙ አልቻሉም። ኢትዮጵያ የውጭ ጣልቃ ገብነት ተለይቷት አያውቅም። ሉዓላዊነትን ላስጠብቅ ብሎ ስልጣን የደረሰ የለም። ትላንትም ዛሬም የባዕድ ጫማ ሳሚዎች ናቸው በገዥነት ተሰይመው ፍዳ መከራ ያስከፈሏት እያስከፈሏትም ያለው። እነ ብሊንከንና ማይክ ሃመር እንደ ኢትዮጵያ ጌታ መስለው እዝ ቢሰጡ ስንሰማ ልንገረም አይገባም። እነ ሳውዲና ኢሚሬትስ፣ ቃታር ወዘተ ዜጎችን ሲበድሉ ሲገድሉ ወደ 4 ኪሎ ጸጥታ ቢሰፍንም ሊያስገርመን አይገባም። በተቻላቸው ተሽጠዋል፣ አገር ሽጠዋል። ነገር ዓለሙ ግልጽ ሆኖ ከቆየ በኋላ ዛሬ ጅብ ከሄደ ውሻ ጮኸ አይነት ስለ ውጭ ጣልቃ ገብነት በዚሁ ስር ሆኖ መለፈፍ ከንቱ ነው። ኮሎኔል ግራኝ ደገፍን ብለው አሜሪካን ተቃወምን የሚሉ ራሳቸውን የሚያስገምቱትም ለዚሁ ነው። ድንቅም የሚደጋገመው በአግባብ ነው። ተንኮለኛ አገዛዝ የህዝብን እይታ ወደ ሌላ ወደ ውጭ ሊያደርግ ይንፈራፈራል። ይህ አዲስ ሳይሆን እጅጅ ያለ አምባገነኖች ዘይቤ ነው። የህዝብን አይን ወደ 4 ኪሎ እና ወደ ዘረኞቹ ማንጋ እንዳይ ለማድረግ ለዚህም ነው ዋና ጣላትና ወዳጅን መለየት የሚያሻው ትላንት ወዲያ ወዳጅ ያልነበሩ ዛሬ ይሆኑናል ብሎ መጠበቅ ሆነ መመኘት ስህተት ነው ለዚህም ነው ይሃፓ ከዚያኛዎቹ ጀምሮ አሜሪካና መሰሎቹን ሲቃወም የነበረው አሜሪካ አውሮፓ አረብ መንግስታት ወዘተ በየብሔራዊ ጥቅማቸው እንጂ ከፖለቲካና ጥቅም ውጭ ለኢትዮጵያ ልዩ ወዳጅነትና ፍቅር ኖሯቸው አያውቅም የላቸውም የኢትዮጵያን ሰንደቅ ዓላማ ማስከበር ተፈርቶ የወያኔን ቡቱቶ ማውለብለብ ያነሰ ይመስል የባዕድ ሩሲያን ባንዲራ ማውለብለብ በንቅርት ላይ እንዲሉ በቡሃ ላይ ቆረቆር የሚያሰኝብን ነው አሜሪካ የምትመኘው የወያኔ ወደ ስልጣን መመለስ ወይም ተካፋይ መሆን ሲያምራት ይቀር የሚባል ነው ኮሎኔል ግራኝም ኢትዮጵያን በኦሮሚያ ተክቶ ተደላድሎ አይገዛም እናም መፍትሄ ከተፈለገ አሁንም ሰፊ መሰረት ያለው ግን ወንጀለኞችና ዘረኞችን ያገለለ የሽግግር መንግስት ሲቋቋም ብቻ ነው ደለ ኢትዮጵያዊነት ዘረኞቹ ደሙ በጋራ ትግላችን ኢትዮጵያን እናስከብር
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
እስ 45 ቁጥር 1 በሽግግር ሂደት እንታደግ ኢትዮጵያዊነት የረጅም ዘመን ባለ ታሪክነት የጀግንነት የልብ ሙሉነት አብሮ የመኖር የነጻነት ወዘተ መገለጫ ሲሆን ከሁሉም በላይ ደግሞ ኢትዮጵያዊነት ለሀገር ታዳጊነት ለወገን ተቆርቋሪነት ለፍትህ መቆም ለነጻነት መስዋዕት መሆን ባህላዊና ቁሳዊ ቅርስን ማቆየት ማለት ጭምር ነው። ይህ ማንነትም ነው በዓለም ታሪክ ኢትዮጵያዊነት የነጻነት ቀንዲልና የአይበገሪነት መገለጫ ሆኖ እንዲታይ ያደረገው። ኢትዮጵያውያን የሚታወቁት ሉዓላዊነታቸውን ለመድፈር ነጻነታቸውንና ክብራቸውን ለመግፈፍ በቃጡ የውጭ ወራሪዎች ላይ ብቻ ሳይሆን በአገራቸው ያገዛ ስርዓቶች ላይም ጭቆናና በደልን ግፍና ኢፍትሃዊነትን ጸንተው በመታገላቸው ጭምር ነው። ከላይ የገለጽነው ኢትዮጵያዊ ወኔና የትግል ስሜት ከጀግኖች እናቶችና አባቶች በመተዳደፉ ያገርና የወገንን ፍቅር የተረዱ ለውጥ ፈላጊ የሆኑ የዘመኑ ወጣት አርበኞች የሚወዷትን እናት አገራቸውን ኢትዮጵያን ከውጭ ወራሪዎች ለመታደግ በዱር በገደሉ በመዋደቅ አጥንታቸውን ከስከሰው ደማቸውንም አፍሰው አርበኝነታቸውን አስመስክረው ሉዓላዊት የሆነች አገር ለትውልድ አሻግረዋል። የፋሽስት ጣሊያን ወረራ ካከተመ ከ1933 ዓመተ ምህረት በኋላ የነበረው በተለይም ዘመናዊ ትምህርትን ለመቅሰም እድል ያገኘው አገር ወዳድ ወጣት ትውልድ ለፍትህ ከነበረው የጠለቀ ግንዛቤና ፍላጎት የተነሳ ያገሩና የወገኑ ችግርና ብሶት እጅግ ያሳስበውና ባፍላ ወጣትነት ዘመኑ ዘላቂ መፍትሄ ለመሻት የተለያየ ትግልን በመጠቀም እንቅስቃሴ ሲያደርግ የነበረ ፍትህና ፋቂ ትውልድ ነበር። የ1950ዎቹ የነ ገርማሜና ጀነራል መንግስቱ ንዋይ የመፈቀለ መንግስት ሙከራ ኤርትራ ነጻውጪ ግንባር መቋቋም የመጫነቱ ለማንቀስቀሴ በጎጃም የነበረው የገበሬዎች አመጽ የወቅቱን የህዝብ ብሶት በተለያየ መልክ የሚያሳዩ ነበሩ። ባርሳደሩ ላይ የተጫነው የመሬት ግብር አለመጠን መጨመር፣ ግብሩን መክፈል የተሳኑ አርሶ አደር መሬቱን መነጠቁና በ1955 ዓመተ ምህረት በተካሄደ የመሬት መለካት አዲስ ህግ መውጣቱ እየተብላላና እየተቀጣጠለ ለሚሄደው ብሶት ተጨማሪ ምክንያቶች ነበሩ። የጎጃም የባሌና የሲዳሞ አርሶ አደሮች አመጽን ለመግታት በወቅቱ የተወሰደው ወታደራዊ የኃይል እርምጃ የህዝቡ ትግል ይበልጥ እንዲቀጣጠል ምክንያት መሆኑ አልቀረም። የሥርዓቱ አገልጋይና ጠባቂ ሆኖ የተደራጀው ወታደርም ህይወቱ ከጊዜ ወደ ጊዜ እየከፋና እየመረረ ሄደ። በወቅቱ በመላ አገሪቱ ውስጥ ይታየ የነበረው ግፍና በደል ከልክ በላይ መግዘፍ፣ በላብ አደሮችና በተማሪዎች ተቃውሞ ከፍተኛ የውጥረት ዘመን ሆነው መደምደማቸው አገሪቱ የአዲስ ሥርዓት የለውጥ ጽንስ መቋጠሯን ያበሰረበት ሁኔታ እንደነበር መገንዘብ ይቻላል። የሥርዓቱ አገልጋይና ጠባቂ ሆኖ የተደራጀው ወታደርም ህይወቱ ከጊዜ ወደ ጊዜ እየከፋና እየመረረ ሄደ። በወቅቱ በመላ አገሪቱ ውስጥ ይታየ የነበረው ግፍና በደል ከልክ በላይ መግዘፍ፣ በላብ አደሮችና በተማሪዎች ተቃውሞ ከፍተኛ የውጥረት ዘመን ሆነው መደምደማቸው አገሪቱ የአዲስ ሥርዓት የለውጥ ጽንስ መቋጠሯን ያበሰረበት ሁኔታ እንደነበር መገንዘብ ይቻላል። በወቅቱ ተደራጅተው ይካሄዱ ከነበሩት የትጥቅ ትግልና የአርሶ አደሮች አመጽ እንቅስቃሴዎች ሌላ ከ1950ዎቹ አጋማሽ ጀምሮ በከተማም የሲቪል እንቅስቃሴዎች ተጠናክረው ነበር። በእነዚህ እንቅስቃሴዎች ውስጥ ተሳታፊዎች የነበሩት ያነሷቸው ጥያቄዎች በአብዛኛው ያጠነጥኑ የነበሩት በመብትና በኑሮ ውድነት ላይ ያተኮሩ ነበሩ። የአየር መንገድ አድማ በ1959ና በ1960 ዓመተ ምህረት የተደረገው የአውቶቡስ ሹፌሮችና የማተሚያ ቤት ሰራተኞች አድማ፣ እንዲሁም በ1965 ዓመተ ምህረት የተካሄደውን የባንክ ሰራተኞችን አድማ ለአብነት መጥቀስ ይቻላል። ከታሳሱ መፈንቅለ መንግስት እንቅስቃሴ በኋላ የተከተለው የ1960ዎቹ ወጣት ትውልድ ለኢትዮጵያ አንድነትና ሉዓላዊነት ተጠብቆ መቆየት፣ ቀናይ ፍትህና ፋቂ አምባገነን ገዢዎችን ተቃዋሚና ተሟጋች እንዲሁም ለውጥ ፈላጊ ለመሆኑ የትግል ታሪኩና ተግባሩ ምስክር ናቸው። የዚያ ትውልድ የተማረ ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል ባንክሮ መጠየቅ እየጀመረ የአገሩን የቅርብና የሩቅ ሁኔታዎች ለመረዳት የአካባቢውንና የአፍሪካን ሰፋ አድርጎም የዓለም አቀፉን ተጨባጭ ሁኔታ ለማየት የሞከረ መሠረታዊ የሰው ልጅ መብቶችንና ፍላጎቶችን በውል የተረዳ ትውልድ ነበር። ያ ትውልድ እድሜውና ዕውቀቱ በፈቀደለት ደረጃ ከመመራመር አልፎ ዕውቀትና አቅሙ የፈቀደለትን ሁሉ ለማገናዘብ ተገቢውንም ትምህርት ለመቅሰምና በአግባቡም ለመፍታት ይቻላል የሚል ተስማሚ ንድፈ ሐሳባዊ መመሪያ ለማግኘትና የሚወዳት አገሩን ወደ ተሻለ ደረጃ ለማድረስ ቅን በሆነ አእምሮ የሚችለውን ሁሉ ለማድረግ ከልቡ ጥሯል። ለአገሩና ለሚወደው ሕዝብ ሲልም መከፈል የሚገባውን የሕይወት መሥዋዕትነትም ከፍሏል። የአገር ወዳድ ትውልድ አገሪቱን ለውጭ ባለሀብቶችና ጎጂ ተልእኮ ለነበራቸው ባዕዳን ሚስዮናውያን ሚሽነሪዎች በሯን በርግዶ ሕዝቧን ለብዝበዛ ደህንነቷን ለአደጋ ያጋለጠ ኋላ ቀር ሥርዓትንና እንዲሁም በዓለም አቀፍ ደረጃም ተስፋፍቶ የሰው ልጅ እኩልነትንና መሠረታዊ የሰብአዊ መብትን በመጻረር ብዝበዛ ያካሄድ የነበረውን የቅኝ አገዛዝ አጥብቆ ሲቃወምና ሲታገልም የነበረ ብርቅዬ ትውልድ ነበር። በወቅቱ በመላ አገሪቷ የተዛባ ፍትህ፣ ዝቅተኛ የትምህርትና የጤና አገልግሎት፣ የተስፋፋ ሥራ አጥነት መስፈናቸውን ተገንዝቦ የዜጎችን መብትና ጥቅም ለማስከበርና በእኩልነት ላይ የተመሠረተ አገራዊ አንድነትን ለማጠንከር ማኅበራዊ ፍትህን ለማስገኘት ፈጣን ኢኮኖሚያዊና የቴክኖሎጂ እድገት ለማምጣት ትልቅ አገራዊ ራዕይ አንግቦ ብሩህ ተስፋን ሰንቆ ተሰባስቧል፣ ተደራጅቷል፣ ለትግልም ተሰልፏል። ይህ ለውጥ ፈላጊ የህብረተሰብ ክፍል ነው እነዚህን ከላይ የጠቀስናቸውንና ሌሎችንም ክቡር ዓላማዎች ከግባቸው ለማድረስ በፖለቲካ ድርጅት መልክ ተደራጅቶ ህዝባዊ የለውጥ እንቅስቃሴን በህዝቡ ውስጥ ለማድረግ በቅድሚያ የኢትዮጵያ ህዝቦች አንድነት ድርጅት ኢህአድ፣ በኋላም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የሚል ስያሜ ያገኘውን በአገሪቱ ታሪክ የመጀመሪያውን ዘመናዊ የፖለቲካ ፓርቲ በሚያዝያ ወር 1964 ዓ.ም ተመረጠ የመሰረተው። ኢሃፓ የተመሰረተው በወቅቱ አገሪቱ የነበረችበት ነባራዊ ሁኔታ መሰረታዊ ለውጥን ግድ በማለቱና ይህን ትግል ሲመራ የሚችል ዘመናዊ የፖለቲካ ፓርቲ መመስረት አስፈላጊ ግዴታ በመሆኑ ነበር። የፓርቲው መስራቾች ፓርቲውን የመሰረቱት ፓርቲ ያስፈልገናል በሚል ግልብ ስሜት ተነሳስተው ሳይሆን በኢትዮጵያ ለውጥን ጠያቂ የሆነ አብዮታዊ ሁኔታ መኖሩንና ይህንንም የሚመራ ተራማጅ የፖለቲካ ፓርቲ አስፈላጊ መሆኑን አስቀድመው በመረዳታቸውና በማየታቸውም ነበር። በየካቲት 1966 ህዝባዊ አብዮት ይከሰታል የሚል ትንቢት ባይኖርም የፓርቲው መስራቾች እየጨመረ የነበረውን የህዝብ በሶትና በአጠቃላይም የኢትዮጵያን ተጨባጭ ሁኔታ በተገቢው መንገድ ተገንዝበው መጪ ሁኔታ ምን ጠያቂ ሊሆን እንደሚችል አስቀድመው ማየት የቻሉ ነበሩ። በሌላ በኩል ደግሞ ለኢትዮጵያ አብዮታዊ ሁኔታም ሆነ የተባለውን ፓርቲ ለመመስረት የሚያበቃ ሁኔታ የለም ያሉና በኋላ ደርግን የተቀላቀሉት ክፍሎችም ሁኔታዎችን በተገቢው መመርመር የተሳናቸው ከዛን ጊዜ ጀምሮ ነበር ማለት ይቻላል። ፓርቲው ተመስርቶ እንቅስቃሴ የጀመረበት ወቅት ስዩመ መለኮትነት መለያ ያደረገውና ከአርባ ዓመት በላይ የቆየው የዘውድ አገዛዝ ገበሬውን በጭሰኝነት ከፍተኛ ግብር በመጫንና በጉቦ በዘቀጠ የፍርድ ሥርዓት ተብትቦ የያዘበት፣ ሠራተኛው በውጭ ኩባንያዎች ለአስከፊ ብዝበዛና ዘረኝነት የተጋለጠበት፣ የአገሪቱም ሉዓላዊነት በጥያቄ ውስጥ የገባበትና ሴክተር ሪቪው የተባለው ትውልድ ገዳይ የትምህርት ፖሊሲ በሥራ ላይ እንዲውል የታቀደበት፣ ሕዝብ በኑሮ ውድነት የሚሰቃይበት፣ በርካታ ዜጎች በረሃብ የሚረግፉበት፣ ብሔረተኛ እንቅስቃሴዎች ብቅ ብቅ ያሉበት ወዘተ ሁኔታ ሲሆን፣ በሌላ በኩል ደግሞ የዘውዱን አገዛዝ በመቃወም አርሶ አደሩና ሠራተኛው በተለይም የተማረው ክፍል አልገዛም ብሎ የተነሳበትና መሬት ላራሹ የድሃው ልጅ ይማር፣ ለሠራተኛው የደሞዝ ጭማሪ፣ ህዝባዊ መንግስት ይቋቋም ብሎ ድምጹን ያሰማበትና የአዲስ ሥርዓትና አስተዳደር ፍላጎት ያሮጌውን ሽረት የጠየቀበትና አገራችን የካቲትን ያረገዘችበት ወቅት ነበር። በ1966 ዓመተ ምህረት የካቲት ወር በኢትዮጵያ ውስጥ የተጀመረው ሁሉም የህብረተሰብ ክፍል የተሳተፈበት የሥርዓት ለውጥ እንቅስቃሴ በመላው የአገሪቱ ክፍል ሲፈነዳ ኢሃፓ እንደ ፖለቲካ ድርጅት ከተመሰረተ ገና 2 ዓመቱ ነበር። በወቅቱ በመላው የአገሪቱ ክፍል እንደ ሰደድ እሳት የተቀጣጠለው የለውጥ እንቅስቃሴ ኢሃፓን ከሞላ ጎደል በመላ አገሪቱ ከተሞች ቶሎ እንዲደራጅና እንዲጠናከር ረድቶታል። የኢሃፓ ልሳን የሆነችው ዴሞክራሲ በወቅቱ የኢሃፓ ልሳን መሆኗ ሳይገለጽ እስከ ነሐሴ 1967 ዓመተ ምህረት ማለትም እስከ ፓርቲው እወጃ ነሐሴ 26 ድረስ ባለማቋረጥ በተከታታይ እንድትወጣ ተደርጓል። ዴሞክራሲያ አንቂ ብቻ ሳትሆን አደራጅም ለመሆን አገልግላለች። ዛሬም ይህንኑ ሚናዋን ሳታቋርጥ ቀጥላለች። ዴሞ በአገሪቱ ውስጥ የሚታዩትን አብይ ፖለቲካዊ፣ ኢኮኖሚያዊ፣ ማኅበራዊ ወዘተ ጥያቄዎችን እያነሳች የት ደርሰናል፣ ምንስ ይጠበቅብናል በሚሉና የአገራችንን መጻይ ሁኔታዎች በመዳሰስ የኢትዮጵያ ሕዝብ ከአምባገነኖች ጭቆና ለመላቀቅ የሚያደርገውን ትግል አቅጣጫ በመጠቆም የበኩሏን ታሪካዊ ኃላፊነት ለመወጣት የምትሞክር የድርጅቱ ልሳን ነች። ራሱን ደርግ በሚል የሰየመውን ወታደራዊ አምባገነን አገዛዝ ጸደ ዴሞክራሲያዊ ገጽታዎች በማሳየት አምባገነናዊና ፋሽስታዊ ባህሪያት እንዳሉት በመግለጽ ሕዝቡ ያነሳቸውን የመሬት ላራሹ የዴሞክራሲና የሕዝባዊ መንግሥት ጥያቄዎችን በማብራራትና የትግል አቅጣጫን ሳታቋርጥ በመጠቆም ከፍተኛ ሚናን ተጫውታለች። ይህንኑ ታሪካዊ ሚና ዛሬም በቀጣይነት እየወጣች ትገኛለች። የኢሃፓ መለያ ከሆኑ ጎላ ብለው የሚታወቁ እሴቶቹ መካከል በሕዝብ ተወዳጅነቱ፣ ድርጅታዊ ነጻነቱ፣ መጪ ሁኔታዎችን አስቀድሞ በማየቱ፣ በሕዝብና በአገሩ ሉዓላዊነት የማይደራደር ወይም አይበገሪነቱን ወዘተ ማንሳት ይቻላል። በኢትዮጵያ አብዮት ሊከሰት እንደሚችል ቀደም ብሎ ማየቱ የካቲት አብዮት በጊዜያዊ ህዝባዊ መንግስት ካልተተካ የተደራጀው ኃይል የወታደሩ ክፍል የህዝቡን ስልጣን ሊነጥቅ እንደሚችል በአጽንኦት ማሳሰቡ ራሱን ጊዜያዊ ወታደራዊ አስተዳደር ደርግ በሚል ስልጣን ያዘው ወታደራዊ አገዛዝ ያራመደው የኢትዮጵያ ተቀደም ያለምንም ደም የሚለው መፈክር ህዝቡን ማዘናጊያ ከመሆን እንደማያልፍ ስልጣኑን በፈቃዱ እንደማይለቀና እንዲያውም አገሪቱ በፍጹማዊ የፈላጭ ቆራጭ ፋሽስታዊ አገዛዝ መዳፍ ስር ልትወድቅ እንደምትችል አስቀድሞ ማስጠንቀቁ ወታደራዊው አገዛዝ ባለቀለትም ጊዜ ህወሓት በሚል ስም የሚንቀሳቀሰው የወያኔ ቡድን ስልጣን ቀይሮ ኢትዮጵያዊ ነኝ በሚል ወደ ስልጣን ከመጣ አገሪቱን በዘር ከፋፍሎ ልትወጣ ወደማትችል ቀውስ ሊከታት የሚችል ጸረ ኢትዮጵያ ጠባብ ብሔረተኛ ቡድን መሆኑን አሳውቆ አገር ወዳድ ኃይሎች ሁሉ ይህን ለመከላከል በአንድነት መቆም እንዳለባቸው ማስጠንቀቁ የሚጠቀሱ ናቸው። ለኢትዮጵያ ህላዌ ለሀቀኛ ዲሞክራሲያዊ ስርዓት ያለውን በጎ ፍላጎትና ለዚህና ለሀገርም ሲባል ሊከፈል የሚገባ መስዋዕትነት ካለ በጊዜውና በቦታው በተግባር ለመክፈል ያለውን ዝግጁነትም ገላጭም ሆኖ እናገኛለን። እነሆ በአሁኑም ጊዜ ኢትዮጵያዊነትን እንደ ታክቲክ አስተጋብቶ ህዝብን በማዘናጋት የወያኔን ዘረኛ ስርዓት ለማዳን ወደ ስልጣን የመጣው አዲሱ ሹም አጼ ምኒልክ ቤተ መንግስት ከመሰየሙ አስቀድሞ ግለሰቡ የነበረውን ወያኔያዊ ስርዓት እድሜ ለማራዘም በባዳን እንደ ታጨልን ማጋለጡና ህዝብ ሳይዘናጋ ትግሉን ቀጥሎ የሽግግር መንግስት እንዲቋቋም አበክሮ መምከሩ የፓርቲውን አስቀድሞ የማየት ባህሪ አመላካች መሆኑን መጥቀሱ አስፈላጊ ይመስለናል። እንደዚህ አይነተኛ የድርጅቱ ባህሪያት በኢሃፓ ዙሪያ ለተሰባሰቡና በአጠቃላይ ለወገንና ለሀገር ኩራት ቢሆኑም በዚያው ልክ ደግሞ የሀገር ውስጥ እባላባይ ክፍሎችና በተለይ አድርባይ ምሁራን አምባገነን አገዛዞች ባንድ በኩል እነዚህ ጸረ ህዝብ ክፍሎች በመጠቀም ጥቅማቸውን የሚያጋብሱ በአዳን ኃይላት በሌላ በኩል አስኪ ነው የሚሉትን ድርጅት ላለፉት 47 አመታት ለማፍረስ ያልሸረቡት ሴራ ያለጠመዱት ወጥመድ አልነበረም። ኢትዮጵያን ለማፍረስና የህዝቡን አንድነት ለማዳከም በተለይም አዲሱ ወጣት ትውልድ የሃፓን እውነተኛ ታሪክ እንዳይረዳ ለማድረግ በበሬ ወለደና በጥቁር ወተት ትንግርት ጨመረ። የሃፓ በኢትዮጵያ ህዝብ ዘንድ ያለውን ተቀባይነት ለማሳጣት ያላሰማሩት ጥላቻ ሰባኪ ያሰት ክስ ድርዳሪ የብዕር ተቀጣሪ ያንጃ ጫፋሪ ሞርነኝ ባይ መሰሪ የለም ማለት ይቻላል። እነዚህ ያገርና የህዝብ ጣላቶች ያልተረዱት ነገር ቢኖር ይሃፓ ማለት እስራትና ሞት ስደትና ግርፋት ጊዜና ፈተና የማይነቀንቀው ያላማ ጽናትን ስጋ ወደሙ ያደረገ የህዝብ ወገን መሆኑን ነው። የአባን አገር ወዳድነትና ህዝብ አክባሪነት ለሚጠይቁና ለሚያጥላሉ ክፍሎች ያለን መልስ ዛሬም እንደ ትናንትናው የማያሻማ ግልጽ የሆነ ነው። የአገር ሉዓላዊነት ሲደፈር ፈተስ ይዛባ አምባገነኖች በህዝብ ጫንቃ ላይ ሲፈራረቁ የት ነበራችሁ? ሚናችሁስ ከነማን ጋር ነበር ነው መልሳችን። ያባ ቆራጥና ጀግና ታጋዮችን በማሰባሰብ ለህዝብም ሆነ ለሀገር ክብርና ጥቅም የቆመና የታገለ ድርጅት በመሆኑ የህዝብ ወገኖች የሆኑ ይሳሱለታል ይንከባከቡታል። በአንጻሩም ጸረ ህዝብና ጸረ ኢትዮጵያ የሆኑ ክፍሎች ሁሉ ሊያዳክሙትና ሊያጠፉት ተከታታይ ጥረቶችን ሲያደርጉ ቆይተዋል። እነዚህ የውስጥና የውጭ የህዝብ ጣላቶች ያባን ጨርሶ ለማጥፋት ባይቻላቸውም ለማዳከም እስከዛሬ ባላባራው ዘመቻቸው ያልፈነቀሉት ድንጋይ ያልቆፈሩት ጉድጓድ አለ ለማለት አይቻለም። በያባ ላይ እስከዛሬ ዘመቱትን ክፍሎች ማንነት በጥልቀት سنመረመር ሁሉም ለአቋማቸው በቂ ምክንያቶች እንዳሏቸው እንገነዘባለን። ባዳን ኃይሎች በተለይም ምዕራባውያንና አረቦቹ ያባ የኢትዮጵያ ንጻነትና ሉዓላዊነት ይከበር በማለቱና በጥቅም የማይገዛ በመሆኑ የኢትዮጵያን ድንበር የደፈሩትን ሱዳን፣ ሶማሊያ ወዘተ በጽናት በመቃወሙ በጠላትነት ፈርጀው በየፊናቸው አጥቀጣውታል። ያባ ኢትዮጵያ አገራዊ ሉዓላዊነት ይከበር በማለቱ በእኩልነት ላይ ለተመሰረተ ያገር አንድነት አቋም በመያዙና ጠባብ ብሔረተኞች አገር ለመገነጣጠል በህዝብ መካከል ጥላቻ ለመፍጠር የኢትዮጵያን ታሪክ በርዘው ህልውናዋን ለመሰረስ ሲሞክሩ አይሆንም በማለቱ ከወያኔ እስከ ሻቢያ ከኦነግ እስከ ምዕራብ ሶማሌ ነጻውጪ ግንባር በጥላትነት መድበው አብረው ወግተውታል ታግለውታል ሊያጠፉትም ጥረዋል። የተለያየ ዓላማ ያላቸው የድርጅቱ ጠላቶች ያፓን ከውስጥ ለመከፋፈልና ለማዳከም ከውስጡ የበቀሉ እንክርዳዶችን እንደመሳሪያ በመጠቀም ድርጅቱን ለማፍረስ ጥረት አድርገዋል። ዓላማችንን ቀይረን ቃል ኪዳናችንን አፍርሰን ለምባገነኖች ለጉልበተኞች እንደደርብ ማለት በድርጅቱ ውስጥ አቋም ይዘው የተንቀሳቀሱትን ከሃዲያን ጃዎች አሻፈረኝ ስላላቸው ለጠላት ወዶ ገባ ሆነው ድርጅቱን አውግዘውታል ከጠላትም ወግነው ዘምተውበታል። ይሄባ ትናንትም ሆነ ዛሬ የኢትዮጵያን ክብርና ሉዓላዊነት የህዝብን መብትና ጥቅም የሚደፍሩ የቅርብም ሆነ የሩቅ ጠላቶችን አመሮ ታግሏል። ተናንተና በህዝብ ላይ ተፈናጠው ሲፈልሉ የነበሩትን የስልጣን ጠመኞች ደሙን አፍስሶ እንደታገላቸው ሁሉ የዛሬዎቹንም ቅጥረኞችና አድርባዎች አመሮ ይታገላል። የያፓን ህልውና ግድ የሚያደርገው የሀገርና የህዝብ ብሶት ነው። የያፓ ዓላማና መሰረቱ የህዝብ መብትና ጥቅም ብቻ ነው። ኢትዮጵያ ከነህዝቧ ሳትከበርና ሳትታፈር የያፓ ትግሉን መቼም ቢሆን መች አያቋርጥም። የያፓን ስም ቀምቶ ለዘረኞች ለወያኔ በባለሟልነት በማደር ያፓን ለማርከስ የሚደረጉ ጥረቶች ከንቱ ሆነው ይቀራሉ። ያፓ ላይ ተፋ አምባገነን ዘረኞች ወያኔዎችን በከንቱ አትልፉ ስንል አድርባይ ከፋፋዮችንም አትልከስከሱ ያቀኛ ታጋዮችን ገር በአጠቃላይ አገርን በከንቱ አታርክሱ የምንለው ለዚህ ነው። የኢትዮጵያን አዲስ ዓመት መባቻ ወርሃ መስከረምን ስናከብር ሁሌም የምንዘክረው ያባ ለኢትዮጵያ ህዝብ ሰንቆ የተነሳውን ብሩህ ተስፋና ለኢትዮጵያ ህዝብ በስራት የሆነውን የድርጅቱን ራዕይ በአደባባይ ያበሰረበት በመሆኑ ጭምር ነው። ያባ ሲመሰረት ቋንቋ ሃይማኖትና ጾታን ሳይለዩ በኢትዮጵያዊነት የተሰባሰቡት የያባ አባላትና ደጋፊዎች ጭቆና በዝበዛና የግፍ አገዛዝን ከሚወዷት አገራቸው አስወግደው ፍትህ ርትዕ የሰፈነባት ሁሉም ዜጋ በእኩልነት የሚኖርባት ኢትዮጵያን እውን ለማድረግ ነበር የዛሬ 45 ዓመት በወርሃ መስከረም መጥቢያ ነሐሴ 26 ቀን 1967 ዓ.ም ተመረተ ራሱን ለኢትዮጵያ ህዝብ ያስተዋወቀው ይፋ የወጣው። እነሆ ከተመሰረተ 47 ዓመት ይፋ ከወጣ ደግሞ 45 ዓመት የሞላው የድሜ ባለጸጋና የትግል ተመክሮን ያካበተው ኢሃፓ ከተመሰረተበት ጊዜ አንስቶ የኢትዮጵያን ህዝብ ጥቅምና ሀገራዊ ህልውና የተፈታተኑ አገዛዞችን ላፍታም ሳያመነታ እየታገለ ዛሬም ለኢትዮጵያ ህዝብ የገባውን የትግል ቃል ኪዳኑን ሳያጥፍ መከፈል የሚገባውን መስዋዕትነት እየከፈለ በጽናት ትግሉን የቀጠለ ኢትዮጵያዊ ድርጅት ነው። አሮጌው ዓመት አልፎ አዲሱ ሲተካ ዛሬም የኢትዮጵያ ህዝብ በደሙ በዋጀው መስዋዕትነት የሚገባውን ክብርና ጸጋ ለመጎናጸፉ ብቻ ሳይሆን የነበረው ምኞትና ተስፋ ያደረገው የዘመናት ትግል ጩኸቱን በቀሙ በኢትዮጵያና ኢትዮጵያዊነት ስም በሚምሉና በሚነግዱ ዘረኛ ሸቃጮችና የባዕድ ቅጥረኞች ብሔራዊ ክብሩ ተደፍሮ የስልጣን ባለቤትነቱን ተነጥቆ ራሱን በራሱ ለማስተዳደር የነበረው የፍትህ ጥማቱ ተጨናግፎ ሀገሪቱ የዋይታና የሰቆቃ የልክሶና የጽንፈኞች መበረቂያ በሆነችበት ሁኔታ ውስጥ መገኘታችን ነው። በወርሃ መስከረም በአዲሱ ዓመት ዛሬም እንደ አዲስ ላፍታ ቆም ብለን ራሳችንን መጠየቅ ያለብን ቁም ነገር እንዳለ እንረዳለን። ለመሆኑ ይዘረኛ ከፋፋይና ጸረ አንድነት ኃይል ወያኔ እንዴት ኢትዮጵያን ለማዳከምና ለማፍረስ አደጋ ሆኖ ሊከሰት ቻለ የሚለውን መሰረታዊ ጥያቄ ነው። ወያኔ ለስልጣን ይበቃው ባንድ በኩል ፋሽስቱ መንግስቱ ባደረሰው እልቂትና ወታደራዊ ጡንቻውን በተገንጣዮች ላይ ሳይሆን እስከ ድሜ ማብቂያው ዴሞክራሲያዊ መንግስት በጠየቁ ክፍሎች ላይ በማሳረፉ ጦሩን በካድሬዎቹ ቁጥጥር ስር ማድረጉና አሉ የተባሉ ጀነራሎችን መግደሉ መሆኑን ይጠቅሷል። በዚህም የወታደሩ ሞራል በመዳከሙና ከአንድነት ኃይላት ጋር ህብረት መፍጠር እንደነበረበት ለመረዳት ቅንነቱን ማጣቱ ወዘተ የመሳሰሉትን ከብዙ በጥቂቱ ማንሳት ይቻላል። በሌላ በኩል ደግሞ አገር ወዳዱ ዜጋ ለደርግ በነበረው ጥላቻ ተዘናግቶ በውጅንብር ተጠምዶ ለወያኔ ሰለባ በመዳረጉ መሆኑ የሚካድ አይደለም። ዛሬም ለውጥ የለም ስንል ያለፈው እንዳይደገም ማለታችን ነው። የኢትዮጵያ ህዝብ ተቀመጥ በወንበሬ ተናገር በከንፈሬ ብሎ የሰየመው የራሱ የሆነ ህዝባዊ መንግስት አልመሰረተም፣ የስልጣኑ ባለቤት አልሆነም ማለታችን ነው። ዛሬም ጸጥታው ጦሩና ቢሮክራሲው ወዘተ ሙሉ በሙሉ ባገዛዙ ቁጥጥር ስር ናቸው። ዛሬም ማገራችን በሽዎች የሚቆጠሩ የፖለቲካና የህሊና ስረኞች ማጎሪያነቱ እንደቀጠለ ነው። ዛሬም ቆልፍ ቆልፍ የሆኑ የመንግስት ተቋማት ከወያኔ ቁጥጥር ወደ ኦህዴድ ኦዴፓ ተዛውረዋል። ዛሬም በነጻ ፕሬስ ስም ጽንፈኞች ተረኞቹ ተደራጅተው ሐሰትና ውዥንብር ቂም በቀልና ጥላቻን በህዝብ መካከል ይነዛሉ። ሐቀኛ ዘጋቢዎችና የህዝብ ወገን ጋዜጠኞች ይዋከባሉ። ዛሬም ጭፍን የተረኝነት አድሎ መረኑን ለቋል። በነጻ ገበያ ኢኮኖሚ ስም ያገሪቱን ዋና ዋና ብሔራዊ የልማት ድርጅቶችን ሙሉ በሙሉ ወይም በከፊል ለመሸጥ አዲሱ ሹም የጌቶቹን የዓለም የገንዘብ ድርጅት የዓለም ባንክን ጥቅምና ፍላጎት ለማስጠበቅ የሚወስደው የተሳሳተ የኢኮኖሚ ውሳኔ የኢትዮጵያን ሉዓላዊነትና አገራዊ ጥቅም አደጋ ላይ ሊጥል የሚችል ነው። ህዝባዊ ተቋማት በሌሉበትና በህዝብ ተመርጦ ህዝባዊ ቁጥጥር የሚደረግበት መንግስት ባልተመሰረተበት አገዛዙ ከግር ጥፍሩ እስከ ራስ ጸጉሩ በጎጥ በተተበተበበትና በሙስና በተዘፈቀበት ሁኔታ የኢትዮጵያ ህዝብ አንጡራ ሀብት የሆኑት እንደ አየር መንገድ፣ የኢትዮጵያ ቴሌኮሙኒኬሽንና የኢትዮጵያ ምድር ባቡር ወዘተ የመሳሰሉትን ለሽያጭ ማቅረብ አገርን ከማፍረስና በርካታ ዜጎችን ከስራ ገበታቸው አላቆ በስራ አጥነት ከመዳረግ ባለፈ ለኢትዮጵያ ህዝብ ሞት፣ ለባዕዳኑ ደግሞ ሰርግና ምላሽ ነው። የነሱ የአምባገነኖች ጥቅምና ፍላጎት ህዝብ ከሚለው ከሚፈልገው ጋር ጨርሶ አልገጥም እያለ በገሃድ እየተቃረነ አገር እየፈረሰች ባለችበት ሁኔታ ከፊት ለፊታችን የተጋረጠውን ድቅድቅ ጨለማ ብርሃን ነው ለማለት የተለመደውን የአፓርታይድ አገዛዝ ስልጣናቸውን ለማስቀጠል ደፋ ቀና ሲሉ ይታያል። ለዚህ እኩይ ድርጊታቸው የምዕራቡም ሆነ የአረቦች ድጋፍ አልተለያቸውም። የዛሬዎቹ ገዢዎች ሹሞች የህዝብን መፈክር ቀምተው አፍጦና ግጦ የቀጠለውን ኢዲሞክራሲያዊ አገዛዛቸውን የቃል ቅባ ቅዱስ እየቀቡ በኢትዮጵያና በኢትዮጵያዊነት ስም እየማሉና እየተገዘቱ እያወናበዱ እንዳሉ ለማየት አያዳግትም። እቅጩንም ለማወቅ ሩቅ ሳንሄድ የትላንቱን የራሳችንን የአምባገነኖቹ ታሪክ በበቂ የሚያስተምረን ስለሆነ ከሚነገረውና እየተፈጸመ ካለው በስተጀርባ መጋረጃውን ገልጠን የሹሙን ተግባርና ትክክለኛ ዓላማውን መመርመርና ማወቅ ይጠበቃል ብሎ ኢሃፓ በጽኑ ያምናል። ከውጭና ከውስጥ የተሰባሰቡት ጽንፈኞች ዓለም የመሰከረውን ታሪክ የመዘገበውን ሀቅ ደልዘውና አርክሰው ኢትዮጵያና ኢትዮጵያዊነት የፈጠራ ወሬ ነው በሚል ሊፍቁና የራሳቸውን የፈጠራ ታሪክ እንደ አኖሌው ሊያቆሙ አዲስ መልክዓ ምድር በመሳል ከአረቦቹና ከምዕራባውያኑ በተቸራቸው ዲናርና ዶላር ኢትዮጵያን እንደ ቅርጫ ሥጋ ቆራርጠው ሊከፋፍሏት አሰፍስፈዋል። ለብሔረሰቦች ጥያቄ መፍትሄው ልዩነትን ማራገብ፣ ድንበር ማካለልና አገር መሸንሸን ሳይሆን እኩልነትን አረጋግጦ በዚሁ መሠረት አንድነትን ማዳበር ሆኖ ሳለ ወያኔና ወያኔ የቀፈቀፋቸው ጽንፈኞች መገንጠልን በማንገስ ክፍፍልን በማስቀደም አገርን ለማፍረስ እያደቡ ይገኛሉ። ኢትዮጵያን ለማካድ የጋራ ታሪክን ጉድጓድ ምሶ አፈር ማልበስ የገጠኞች ዋና ተልእኮ ነው። ትላንት እነ ኢሳያስ አፈወርቅ ኤርትራ የምትባል አገር ጥንትም ነበረች፣ የኢትዮጵያ ቀኝ ግዛት ሆነች፣ ለኢትዮጵያ ባዕድ ነች ወዘተ እያሉ የቀባጠሩት አለ ምክንያት አልነበረም። ከጽንፈኞቹ መንደር እየሰማነውና እያየነው ያለነው የጸረ ምኒልክ ዘመቻም የራሱ የሆነ ዓላማ አለው። ይህም እርኩስ ዓላማ የጋራ ታሪክንና ኢትዮጵያን ለማካደና ለማፍረስ የሚደረግ ዘመቻ አካል ነው። በኢትዮጵያዊነታቸውም ነው ለኢትዮጵያ የተሰውተንና መከራ የተቀበሉትን የኦሮሞ ተወላጅ አርበኞች እንዳልነበሩ ተደርገው የሚቆጠሩት ወይም የሚወነጀሉት ለዚሁ አሳፋሪና አጸያፊ አገር የማፍረስ ዓላማ ነው። የኢትዮጵያ ህልውና ታሪክ የዘመቻ የጦርነት ታሪክ ሆኖ የቆየው ብዙ ቋንቋዎች የሚነገሩባት የበለጸገ የጥንታዊ ባህልና ሃይማኖቶች ባለጸጋ የሆነች አገር አንድነት ለማዳከም የራሳቸውን ለመጫን በከጀሉ የውስጥና የውጭ ኃይላት ጋር መዋደቅ ግዴታ ሆኖ ስለኖረ ጭምር ነው። አጼ ምኒልክ መላው ኢትዮጵያን በማስተባበር ታላቁን የአድዋ ድል በማስመዝገባቸው በጸረ ኢምፔሪያሊስትና በጸረ ቅኝ ግዛት ትግል ለኢትዮጵያውያን ብቻ ሳይሆን ለሁሉም የነጻነት ተዋጊና በተለይም ለመላው ጥቁር ህዝብ አንድ ታላቅ ገድል አስመዝግበዋል። ለዘመናዊነትም ታላላቅ መሰረቶችን ጥለዋል። ይህን የጀግንነት ታሪክ እኛ ኢትዮጵያውያን ካላወደስነው ካላዘከርነው ማን ሊያወድሰውና ሊዘክረው ይችላል? አጼ ምኒልክ በዘመናቸው ኢትዮጵያ ወደ 20ኛው ምዕት ዓመት የስልጣን ዘመን እንድትሸጋገር በፖለቲካው፣ በኢኮኖሚው፣ በማህበራዊውና በወታደራዊ ወዘተ ፈረንጆች ያደረጉትን የአገር ግንባታ ጥረት ሁሉ የዘመናችን ቀጥረኞችና ጽንፈኞች አርክሰውና ደምሰው አጼ ምኒልክን በወራሪነትና በቀኝ ገዥነት ሳይቀር መፈረጃቸው አገርን ለማፍረስ ታሪክን መሰረዝ በሚለው የባንዳ መርሃ ግብር ተከትለው ነው። ቀን ልቦናና አስተዋይ አእምሮ ያለው ዜጋ የኢትዮጵያን አመሰራረት ታሪክ ጉዳይ ከስሜትና ከጥላቻ ባሻገር ከዓለም ታሪክና የህብረተሰብ እድገት ሂደት እንዲሁም ከአገሮች አመሰራረት አንጻር ማየት አይሳነውም። አድጋዋል ሰልጥነዋል የሚባሉ የአውሮፓ አገሮችም ሆነ ሌሎች በዓለም ላይ ያሉ አገሮች ያለፉበትን ታሪክ መመርመርና መንገዱስ ምን ነበር ብሎ መጠየቅና የኛስ የተለየነውን ብሎ ማገናዘብ ተገቢና አስፈላጊም ነው። አዎ ጥፋት ተሰርቷል ቢባልስ ያሁኑ ትውልድ ለያኔው ጥፋት ተጠያቂና አዳ መክፈል አለበት? ስላለፈው በማላዘን ስልጣኔን ማግኘት እንደሚቻል አድርጎ በዛሬ መነጽር ያለፉ ድርጊቶችን እየቆፈሩ ታሪክን ማጨለም የምንመኘውን ሰላም ብልጽግናና አንድነት ለማግኘት የሚያስችለን መንገድ ሊሆን አይችልም። የሀገራችን ታሪክ መጻፍ ያለበት ቢሆንም ያልነበረን ድርጊት መደርደርና እውነተኛ ታሪኩን ሆን ብሎ ማፋለስ ዋጋ የሌለው ከመሆኑም በላይ ጎጂ ነው። ይልቅስ የሚያዋጣው ከትናንቱ ስህተት ተምሮ ለዛሬዎቹ ችግሮች መፍትሄ አሁን በደረስንበት መነጽር አሻግሮ በማየት ሚዛናዊ ግንዛቤን ማዳበር ነው። እንደተለመደው በአሁን ወቅት በስልጣን ላይ ያለው አገዛዝ በህዝብ የተመረጥኩ ነኝ ብሎ ራሱን በራሱ ለመቀባትና ለማንገስ ራሱ መርጦ ራሱ ሸልሞ በሾመው የብሔራዊ ምርጫ ቦርድ አማካኝነት የተለመደውን የምርጫ ቧልት ይዞ ብቅ ብሏል። ይህ የኢትዮጵያን ህዝብ ሬትሬት ያሰኘ የተለመደ ወያኔያዊ የማጭበርበሪያ ተውኔት ለኢትዮጵያ ህዝብ በአዲስ ዓመት አዲስ ምዕራፍ የሚከፍት ሳይሆን ቀጣይ የስቃይና የመከራ አገዛዝን የሚያራዝም፣ ህዝቡን ለበለጠ ስቃይና መከራ የሚዳርግ፣ አገራችንንም ለበለጠ አደጋ የሚጋብዝ ነው። እንደ ተለመደው የወያኔ ድራማ ወያኔ ከራሱ ጎጠኛ ከጎጠኛ ተወዳድሮ ባሸናፊነት ወጥቶ ያው ለ28 ዓመት እጅጅ ያለውን ጎጠኛ አገዛዝ በመርጫ ስም አቀናጅቶና በታማኝ ተቃዋሚዎቹ አሳጅቦ በፈጣሪዎቹ በባዕዳኑ ቡራኬውን ተቀብሎ አገዛዙን ለማስቀጠል ነው። ስለሆነም በቃኝ እንብኝ ማለትን የረሳ ህዝብ ሁሌም በጨቋኞች ይቀየዳልና በወያኔ ምርጫ ተገኝተን ለወያኔ የምርጫ ድራማ ተዋናይ አንሆንም ማለትና በመርጫው አለመሳተፍ የሚካሄደው ምርጫ የዘረኞችና የአምባገነኖች ሸፍጥ መሆኑን ማሳየት አገሩን ከሚወድና ባርነትን ከሚጸየፍ ዜጋ የሚጠበቅ ተግባር ነው። ከመለስና ከኃይለ ማርያም፣ ከአብዮት አህመድና ከደብረ ጽዮን፣ ከደመቀና ከመገርሳ መሃል ምረጡ መባል ምርጫ ለመሆኑን በገቢር ማሳየትና ቀልዱን አቁሙ ማለት ይገባል። አገርን ለማፍረስ ከተነሱ ጎጠኞች ጋር መተባበር አገርን የሚያፈርስ ሰነድ ላይ ፊርማን የማስቀመጥ ያህል ከባድ መሆኑንም ከልብ ያጤኗል። ወያኔ ተመረጠ አልተመረጠ የራሱ ጉዳይ ቢሆንም ከራሱ ጋር ተወዳድሮ መመረጡ አይቀሬ ነውና የሱም ቧልት ለራሱ ለወያኔ ተተንለት ልንታገለው ይገባል። አስቀድመን እንደተናገርነው ዛሬም እንደተናንተናው በስልጣን ላይ ያለው ያው ራሱ ዘረኛው ወያኔ ነው። ስልጫ ቀልቀሎ ቀልቀሎ ስልጫ የወያኔ ባለስልጣኖች ከአዲስ አበባ ወደ ተውልድ መንደራቸው ወደ መቀሌ አድዋና ሽሬ ቦታ ቀየሩ እንጂ ራሳቸውም ሆነ በጉዳይ አስፈጻሚዎቻቸው አማካኝነት ወያኔያዊ አጀንዳቸውን ማለትም ኢትዮጵያን የማተራመስ የማዳከምና የመበተን ዘረኛ ተልእኳቸውን ከመቼውም ጊዜ በለጠ እያፋጠኑ እያጧጧፉ ለመሆኑ ምስክር መቁጠር አይተበቅብንም። ያባ ራሱን ለኢትዮጵያ ሕዝብ ይፋ የወጣበትን 47ኛ ዓመት ነሐሴ 26 2011 ሲዘክር በአዲስ ዓመት ብሩህ ተስፋን ሰንቆ ለኢትዮጵያ ሕዝብና ለሚወዳት እናት አገሩ ሲመሰረት የገባውን ቃል ኪዳን አድሶ ዛሬም እንደ ትላንትናው ዘረኛውን አምባገነን አገዛዝ ለማስወገድ የሚያደርገውን ሕዝባዊ ትግል በጽናት ለመቀጠል ቃል ይገባል። የኢትዮጵያም ስርየት ከባድ እንደማይገኝ አምነን ለሀገራችን እንታገል ስንልም ለግል ጥቅምና ዝና የሚደረገውን ለተገፋውና ለተበደለው ሕዝብ ፋይዳ የማይሰጠውን መወራጨት ሳይሆን በተግባር የሚደረገውን ትግል እንታገል ማለታችን ነው። ድርጅት ለትግል አብይ መሳሪያ ነው። አንድ ላይ ከቆምን ጠንካሮች ነን። ከተበታተን ግን እኛም ተዳክመን አገራችንንም ለበታኞች መንጋ አጋልጠን አገር አልባ እንዳንሆን እንጠንቀቅ። አገራችን ታሪክ እንደምናየው ስልጣን የሚጨበጡት ኃይላት የትናንቶቹም ሆኑ የዛሬዎቹ ህዝብን ተክተው ያናውቀልሃለን ብለው መለውና ተገዝተው በህዝብ ስም መግዛት የመረጡ በመሆናቸው መሰረታዊ የሆኑ የአዲስ ስርዓት አዋላጅና የዴሞክራሲያዊ ስርዓት ግንባታ መሰረት የሚጥሉ ተቋማትን ህዝብ መክሮ ያጸደቀው ህገ መንግስት፣ ነጻና ገለልተኛ ምርጫ ቦርድ፣ ነጻ የፍትህ ስርዓት፣ ነጻ የመከላከያና የፖሊስ ኃይል፣ ነጻ ምርጫን በነጻነት መደራጀትን፣ የተለየ ሐሳብ በነጻ መግለጽንና መሰል መሰረታዊ መብቶችን አምባገነኖች እንደ ጦር ይፈራዋቸዋል። ወደ ህዝባዊና ዴሞክራሲያዊ ስርዓት መሸጋገር የሚቻለው ሁሉን ባሳተፈ የሽግግር ሂደት በመሆኑ ይህንንም ሆነ የሀገራችንን ዘላቂ ሰላምና እድገት እውን ለማድረግ አምባገነኖችን ተደራጅተን እንታገላቸው። ኢትዮጵያ በሐቀኛ ልጆቿ እኩልነትና አንድነቷ ተጠብቆ እንድትቆም እንድትቀጥል ከተፈለገ ነገ የነጻነትና የመብት ጎህ ቀዶ እንዲንሰራፋ ከተመኘን የትናንትና ማጥ ውስጥ ገብተን መንቦጫረቅ አይኖርብንም። የዛሬውን አስከፊ ወያኔን መስለን በወያኔ ዘረኝነት ላይ የኛንም ዘረኝነት ወልደን ጠበን ዘቅጠን ለመታገል መቃጣት አይገባንም። በህዝባችን መከራ ስቃይና መስዋዕትነት ስንቶቹ የኢትዮጵያ ጀግና ልጆች ደማቸውን አፍሰው ባስገኙት ተመክሮ ተገርተን ተቃኝተንና ትምህርት ቃስመን ካለፈው ጸጋ የሆነውን ይዘን ክፉን አግለን በአዲስ ዓመት በአዲስ ተስፋ በአዲስ መሰረት በተሻለ መንገድ ነገን እውን ለማድረግ መጣር ይኖርብናል። አሮጌው ዓመት ሄዶ አዲሱ ሲተካ መስከረምም ሲጠባ ትግላችን ወያኔን በኦህዴድ ኦዴፓ እና ኦነግ ለመተካት ከሆነ በደመቀለድ ይሆናል። ትግላችን በተሻለ ግንዛቤ በጽኑ መሰረት ላይ ይቆም። ዴሞክራሲያዊት ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ለዘላለም ትኖር። በተባበረ ህዝባዊ ትግል የኢትዮጵያ ትንሣኤ እውን ይሆናል።
ቀድሞ ለፋሽስቶች ያጎነበስን ዛሬም ለቆጠኞች እንበረከክን የነጻነት ዋጋ ድንበር እስከዚያን በዘመን አትመርቅ ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታጎም ያታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋ ነህ ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
Goodbye, can I say you? 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 Goodb